ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮሳት የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ጤና ይስጥልን፣ እንደምን አመሻችሁ የተከበራችሁ አድማጮቻችን። የዕለተ ቅዳሜ ነሐሴ 27 2015 ዓመተ ምህረት ምሽት ፕሮግራማችንን ከዋሽንግተን ዲሲ ይዘንላችሁ ቀርበናል። የማስተናግዳችሁ ቆንጂት ታዬ ነኝ። ለምሽቱ ያሉንን መሰናዶዎች ላስተዋውቅ። የውጭ ሀገር ቋንቋ እየደባለቁ የመናገር ልማድን በቋንቋ ፖሊሲው አማካይነት ለማረም እንደሚሰራ የባህልና ስፖርት ሚኒስቴር ገለጸ።
በግልጽ የተቀመጠ ነገር አለ። ከፍ መድረኮች በተቻለ መጠን ሌላ አስገዳጅ ሁኔታ እስካልተፈጠረ በስተቀር በፌዴራል የስራ ቋንቋዎች እንዲናገሩ ነው ሀሳብ ያቀረበው ፖሊሲው። በሚናገሩበት ጊዜ ደግሞ በአብዛኛው የአካባቢን ባህልና ስነ ምግባር ተከትለው ያንን በደንብ ፕራክቲስ እንዲያደርጉ ተቀምጧል።
በሚኒስቴር መስሪያ ቤቱ የፖሊሲና የስትራቴጂ ጥናትና ምርምር ስራ አስፈጻሚ ዶክተር አውላቸው ሹመንካን ድምጽ ነው የሰማ ነው። ከዜና በኋላ ሙሉ ዝግጅት ይቀርባል። የነዳጅ ዋጋ ማሻሻያው የኑሮ ውድነቱን እንዳያባብሰው አስግቷል። በዚህም ላይ የተሰናዳ ዘገባ ለምሽቱ ይዘናል። በየሳምንቱ የሚቀርበው የሙዚቃ ቃናም እስከ ፕሮግራማችን ፍጻሜ እያዝናናችሁ ያመሻል። ለሁሉም አብራችሁን እንድትቆዩ እየጋበዝኩ የዓለም ዜናውን እናስቀድማለን። መልካም ምሽት።
እንደምናመሻችሁ፣ ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። የህዝብ እንደራሴዎችን ጨምሮ ከአስቸኳይ ጊዜ አዋጁ ጋር በተያያዘ የታሰሩ ሰዎችን ቤተሰብ እንዲያገኛቸው ከፖሊስ ጋር መግባባት ላይ እንደተደረሰ የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ። ዛሬ በወጣው መግለጫ የፌዴራልና የክልል ምክር ቤት አባላትን ጨምሮ በአስቸኳይ አዋጁ መሰረት የተያዙ 53 ወንድ እስረኞች አዋሽ 40 ታስረው እንደሚገኙ ኮሚሽኑ ገልጸዋል። ከፊሎቹ ታሳሪዎች በተያዙበት ወቅት የሰብአዊ መብት ጥሰት እንደደረሰባቸው፣ ሆኖም በቁጥጥር ስር ከዋሉ በኋላ የተፈጸመ ድብደባ ወይንም አካላዊ ጥቃት አለመኖሩ ስለመግለጻቸው ኮሚሽኑ ጠቅሰዋል። ኬኔዲ አባተ ዝርዝሩን ይዟል።
የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ዛሬ ባወጣው መግለጫ የህዝብ ተወካዮች ምክር ቤት አባል አቶ ክርስቲያን ታደለ፣ የአማራ ክልል ምክር ቤት አባል አቶ ዮሐንስ ቧያለው፣ የአዲስ አበባ ከተማ ምክር ቤት አባል ዶክተር ካሳ ተሻገር፣ የተቃዋሚ ፖለቲካ ፓርቲ አባል አቶ ስንታየው ቸኮል እንዲሁም የመገናኛ ብዙሃን ባለሙያ የሆነውን በቃሉ አናምረውን ጨምሮ ከአዲስ አበባ ከተማና ከአማራ ክልል የተለያዩ ቦታዎች የተያዙ 53 ወንድ እስረኞች አዋሽ 40 ተወስደው በእስር ላይ እንደሚገኙ አስታውቋል። በስፍራው በሚገኘው የመከላከያ ካምፕ ውስጥ ተይዘው የሚገኙትን እነዚህን ታሳሪዎች የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለን ጨምሮ አምስት የኮሚሽኑ ባለሙያዎች ትናንት ነሐሴ 26 ቀን 2015 ዓ.ም መጎብኘታቸው በመግለጫው ተጠቅሷል። እጅግ አብዛኛዎቹ ታሳሪዎች ለእስር የተዳረጉት በብሔር ማንነታቸው ብቻ መሆኑን እንደሚያምኑ የገለጸው ኢሰመኮ ከነዚህም ከፊሎቹ በቁጥጥር ስር በሚውሉበት ወቅት የሰብአዊ መብት ጥሰት እንደተፈጸመባቸው፣ ሆኖም በፖሊስ ቁጥጥር ስር ከሆኑ በኋላ የተፈጸመ ድብደባ ወይም አካላዊ ጥቃት አለመኖሩን ተናግረዋል ብሏል። አሁን የሚገኙበት ስፍራ ከፍተኛ ሙቀት ያለው በመሆኑና መደበኛ የተጠርጣሪዎች ማቆያ ስፍራ ስላልሆነ ለጤንነታቸው፣ ለደህንነታቸውና ለህይወታቸው ስጋት እንዳለባቸው፣ ከቤተሰብም ጋር መገናኘት እንዳልቻሉ መግለጻቸውንም አመልክቷል። የፖሊስ ኃላፊዎች በበኩላቸው ታሳሪዎቹ ወደ አዋሽ 40 የተዛወሩት አዲስ አበባ የሚገኘው የፌዴራል ፖሊስ ማቆያ ጣቢያ ላይ ከፍተኛ መጣበብ በመፈጠሩ መሆኑን ስለመግለጻቸው ጠቅሷል። ከአየር ሁኔታው አንጻር የተሻለ በሆነ ሰፊ አዳራሽ ውስጥ እንደሚገኙ፣ ምግብና ሕክምናን ጨምሮ የተለያዩ አገልግሎቶች እንደሚቀርቡላቸውም እንዲሁ፣ ከቤተሰብ ጋር የሚገናኙበት ሁኔታ እንዲመቻች መግባባት ላይ መደረሱንም የኢሰመኮ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል ከፍተኛ ዳይሬክተር ዶክተር ሚዛን አባተ ተናግረዋል።
በአስቸኳይ ጊዜ አዋጅም ቢሆን በዓለም አቀፍ ስምምነቶች ላይ በግልጽ እንደተመለከተው አንድን ሰው አስገድዶ መሰወር ለረጅም ጊዜ ማለት ነው የተከለከለ ተግባር መሆኑ እናውቃለን። እንግዲህ በአንዱ የአስቸኳይ ጊዜ አዋጅ ሲታወጅ እንግዲህ ከመደበኛ ሁኔታው ጋር በተዛመደ ሁኔታ እንዲጎበኙ ማድረጉ በተወሰነ መልኩ ሊዘገይ እንደሚችል እንረዳለን። ሆኖም ግን በተራዘመ ሁኔታ ቤተሰብ እንዳይጎበኝ ማድረግ መታረም ያለበት ስለመሆኑ እነሱም በዚህ ተስማምተው የቤተሰብ ጉብኝትን ማመቻቸት እንደሚችሉ፣ የሚያስፈልጉ ጉዳዮች የሚፈጸሙ ካሉ አዲስ አበባ በሚገኘው የፖሊስ ቢሮ አማካኝነት እንደሚመቻች ቃል ገብተውልናል። በዚህ ላይ መግባባት ላይ ደርሰናል።
ተጠናቆ የታሳሪዎቹን የሰብአዊ መብት ጉዳይ መከታተሉን እንደሚቀጥል የገለጹት ዶክተር ሚዛን ያባተ በአስቸኳይ ጊዜ አዋጅ አውድ ውስጥ ከአዋሽ 40 ውጭም በተለያዩ አካባቢዎች የታሰሩ በርካታ ሰዎች መኖራቸውን ገልጸው እነዚህ እስረኞች አዋጁ የማይመለከታቸው ከሆነ በመደበኛው ህግ አፋጣኝ ፍትህ እንዲያገኙ ጠይቀዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በዚህ ሳምንት የጋቦን ፕሬዚደንት አሊ ቦንጉን ከስልጣን ያስወገደው መፈንቅለ መንግስት መሪ ያለፉ ምርጫዎችን ስህተት ላለመድገም ለምርጫ መቸኮል እንደማያስፈልግ ተናገሩ። የእሳቸው ንግግር የተሰማው ወታደራዊ መከነኖች ቡድን ስልጣን ለሲቪል አስተዳደር እንዲመለስ ጫና እየበረታበት ባለበት ወቅት ነው። አሊ ቦንጎ ለሶስተኛ ጊዜ ፕሬዚደንታዊ ምርጫ ማሸነፋቸው በታወጀ ከደቂቃዎች በኋላ ነበረ በጀነራል ብሪዝ አልጊ ንጉሜ የተመረጡት ወታደራዊ መከነኖች ረቡዕ ዕለት መንበረ ስልጣኑን የተቆጣጠሩት። መከነኖቹ ቦንጎን በቁም እስር ላይ በመዋል ጀነራል ንጉዋሜን ርዕሰ መስተዳደር አድርገው በመሾም የቦንጎ ቤተሰብ የ56 ዓመታት የስልጣን ዓመታትን ቋጭተዋል። የቅዳሜው ምርጫ ትክክለኛ አሸናፊ ነኝ ያለው የጋቦን ዋና ተቃዋሚ ቡድን አልተርናንስ 2023 ዓለም አቀፉ ማህበረሰብ በወታደራዊ መኮንኖቹ ስልጣን ለሲቪሎች እንዲመልሱ እንዲያበረታታቸው አርብ ዕለት አሳስቧል። የምርጫ ቁጥራና ቁጥጥር በሚያደርጉ ሰዎች ላይ የበረከተውን የዛቻ ማዕበል ለመግታት ያለመው የዩናይትድ ስቴትስ የፍትህ መስሪያ ቤት የምርጫ ሰራተኞችን አስፈራርቷል ያላቸውን ከደርዘን በላይ ሰዎች ላይ ክስ መክፈቱ ተሰምቷል። በምርጫዎች መካከል ባሉ ጸጥታ የሰፈነባቸው ወቅቶችም ሳይቀር ሰራተኞች ዛቻ እየተፈጸመባቸው ነው ሲሉ ባለሙያዎች አስጠንቅቀዋል። አንዳንዶቹ የቀድሞ ፕሬዚደንት ዶናልድ ትራምፕና አጋሮቻቸው የ2020ው የጎርጎሳውያኑ ዘመን ምርጫ ተሰርቋል በማለት ደጋግመው ሐሰት በመናገር በምርጫ ሰራተኞች ላይ የሴራ ጽንሰ ሐሳቦችን እያሰራጩ ነው ሲሉም ይወቅሳሉ። ሁለት ተጨማሪ ሰዎች በአሪዞናና ጆርጂያ ግዛቶች የምርጫ ሰራተኞች በማስፈራራት ወንጀል ሐሙስ ዕለት ጥፋተኛ መሆናቸውን አምነዋል። ጠቅላይ አቃቤ ሕግ ሜሪክ ጋርላንድ የፍትህ መስሪያ ቤቱ ምርመራውን እንደሚቀጥል ገልጸው ተግባራዊ ዲሞክራሲ ምርጫችንን የሚያስተዳድሩ የመንግስት ሰራተኞችን ለህይወታቸው ሳይሰጉ ስራቸውን እንዲሰሩ ይሻል ብለዋል። በስተመጨረሻ የኖቤል ፋውንዴሽን ቅዳሜ ዕለት የሩሲያ፣ የቤላሩስና የኢራን ተወካዮች በዚህ ዓመት የኖቤል ሽልማት ስነ ስርዓት ላይ እንዲገኙ ያቀረበውን ግብዣ ሰርዘዋል። የአሁን ውሳኔ የተሰማው የቀደመው አጨቃጫቂ ውሳኔ ጠንካራ ምላሾች በመቀስቀሱ እንደሆነም አስታውቋል። ክብር የተሸረውን ሽልማት የሚያስተዳድረው የግል ፋውንዴሽን ከአንድ ዓመት በፊት የነበረውን አቋም ቀይሮ ለሶስቱ አገሮች ተወካዮች ግብዣ መላኩን ተከትሎ በርካታ የስዊድን የህግ አውጪዎች በስዊድን ዋና ከተማ ስቶክሆልም የሚካሄደውን የዘንድሮውን የኖቤል ሽልማት ስነ ስርዓት እንደማይካፈሉ ተናግረዋል። የኖቤል ፋውንዴሽን ባሰራጨው አጭር መግለጫ የኖቤል ሽልማት የሚወክላቸውን እሴቶችና መልእክቶች በተሻለ መጠን በስፋት ማድረስ አስፈላጊና ትክክል ነው ብሎ ማመኑ የውሳኔው መሰረት እንደሆነም አስታውቋል። አድማጮች፣ ለምሽት ያዝናቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የቅዳሜ ምሽት ስርጭት ጋር አብራችሁ ቆዩ።
የዓለም ዜናዎችን አድምጠን ተመልሰናል። በ19 በ25 እና በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ላይ የሚተላለፈው የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁን እንድታመሹ በድጋሚ ልጋብዝ። በቀዳሚነት ወደ ያዝነው ዝግጅት ይሆናል የምናልፈው። በኢትዮጵያ በንግግር መሃል የውጭ ሀገራትን ልሳናት ጣልቃ ያስገቡ መናገር ያልተለመደ ነገር አይደለም። ከቅርብ ጊዜያት ወዲህ ግን በተለይም የእንግሊዝኛ ቃላትን እየቀየጡ መናገር እየገነነ መጥቷል። በአርባ ምንጭ ዩኒቨርሲቲ የቋንቋ መምህር የሆኑት አቶ ታመነ ቻላቸው እንዲህ አይነቱ ያነጋገር ልማድ ጉራማይሌ ቋንቋ ተብሎ እንደሚታወቅ ገልጸው በዋናነት በብዙሃን መገናኛዎች ላይ የሚቀርቡ ባለስልጣናትና ታዋቂ ሰዎች ልማዱን ወደ ማህበረሰቡ እንዳስተላለፉ ያመለክታሉ። በልዩ ልዩ የብዙሃን መገናኛዎች ላይ ከ30 ዓመታት በላይ የሰራውና በአሁኑ ወቅት የአሜሪካ ድምጽ የአፍሪካ ቀንድ ክፍል ኃላፊ የሆነው ሶሎሞን አባተም ቅይጥ ያነጋገር ልማዱ ብዙሃን መገናኛዎችንም እየፈተነ እንደመጣ የግል ምልከታውን አጋርቶናል። በባህልና ስፖርት ሚኒስቴር የፖሊሲና የስትራቴጂ ጥናት እንዲሁም ምርምር ስራ አስፈጻሚው ዶክተር አውላቸው ሹመንካ ደግሞ በ2012 ዓመተ ምህረት ወደ ትግበራ የገባው የቋንቋ ፖሊሲ የመንግስት የሥራ ኃላፊዎችን ጭምር ጉራማይሌ ቋንቋ መጠቀምን እንደሚከለክል ለአሜሪካ ድምጽ ገልጸዋል። በመጪው 2016 ዓመተ ምህረት ፖሊሲውን ይበልጡን ወደ ማህበረሰቡ በማዝለቅ ችግሩን ለማቃለል እንደሚጥር ዶክተር አውላቸው ገልጸዋል። አስማማው አየነው በጉዳዩ ላይ ተከታዩን ዘገባ አሰናድቷል።
ከ80 በላይ ቋንቋዎች በሚነገሩባት ኢትዮጵያ የውጭ ሀገራትን ቋንቋዎች እየቀየጡ መነጋገር ፈጽሞ ያልተለመደ አይደለም። ቀደም ባለው ጊዜ የግሪክ፣ የስፔን፣ የፖርቹጋል፣ የጣሊያን፣ የፈረንሳይና የአረብኛ ልሳናትንና ያነጋገር ተጽኖችን በአገረኛ ቋንቋዎች ማል መስማት እንግድ አልነበረም። እንዲሁም በባዕዳፊ የሚነገሩ በርካታ ቃላትና ዘይቤዎች ወደ አገረኛ ቋንቋዎች ተላልፈው ከአገረኛ ቢላት ጋር ተወራርሰዋል። ሁኖም ከቅርብ ጊዜያት ወዲህ በተለይም እንግሊዝኛን በአገረኛ ቋንቋዎች ማል እየደባለቁ ሲነጋገሩ ማድመጥ በእጅጉ እየተስፋፋ መጥቷል። አንጋፋው የስነ ቃልና የስነ ጽሑፍ ምሁር ዶክተር ፍቃድ አዘዘም ያነጋገር ልማዱ ከመግነኑ የተነሳ አማርኛ እስከ ማለት አድርሷቸዋል። አቶ ታመነ ቻላቸው በአርባ ምንጭ ዩኒቨርሲቲ የአማርኛ ቋንቋና ስነ ጽሑፍ ትምህርት ክፍል መምህር ሲሆኑ በጉዳዩ ላይ ጥናትና ምርምር እያደረጉ ይገኛሉ። ሁለትና ሶስት ልሳናት እያደባለቁ የመጠቀም ልማድ ጉራማይል በሚል ስያሜ እንደሚታወቅ ይናገራሉ። ሰዎች ጉራማይል ቋንቋ የሚጠቀሙትም በልዩ ልዩ ምክንያቶች እንደሆነ ያብራራሉ።
አንድ አማርኛ ወይ ኦሮምኛ ወይም ትግርኛ የሚናገር ሰው ንግግር በሚያደርግበት ጊዜ፣ መልእክቱን በሚያስተላልፍበት ጊዜ የእንግሊዝኛ ቃላትን ወይም የእንግሊዝኛ ሀረጎችን የእንግሊዝኛ ርዕሰ ነገሮችን እያቀላቀለ ሲናገር አዋቂነቴን ወይም ደግሞ የሰለጠንኩ ሰው ነኝ የሚለውን ይገልጥልኛል ከሚል አመለካከት ሊመጣ ይችላል። በዛ መንገድ ይመጣል። አንዳንዴ ደግሞ በራስ ቋንቋ ሀሳብን መግለጽ አቅም እጥረት የሚገጥምበት ጊዜ ወይ የራስን ቋንቋ በአግባቡ ካለማወቅ ወይ ደግሞ የትምህርታችን ነገር ወይ የምንመለከታቸው ሚዲያዎች የምንውልበት ሁኔታ ከሌላ ቋንቋ ጋር ያገናኘንና በራሴ ቋንቋ ለመግለጽ በጣም ይከብደኛል ከሚል ሀሳብ ወይም መግለጽ ሲያቅተንን ከተማርነው፣ ካነበብነው፣ ካየናቸው ነገሮች ያሉትን ለመግለጽ ስለሚያስችልን በዛ መንገድ ሊመጣ ይችላል። የሚዲያ ተጽዕኖ ሊያመጣብን ይችላል። የምንከታተላቸው የቴሌቪዥን ጣቢያዎች፣ የሬዲዮ ጣቢያዎች፣ የምናያቸው ፊልሞች፣ የምናነባቸው መጽሐፍት፣ የምናነባቸው ጋዜጦችም ተጽዕኖ አድርገውብን በዛ መንገድ ሊመጣብን ይችላል። አንዳንዴም ከብዙሀኑ ማህበረሰብ ወይም ከአብዛኛው መደበቅ የሚፈለጉ ወይም ምስጢር አድርገው ብዙ ሰዎች እንዳይሰሙት ከመፈለግ ምስጢር እናድርገው የሚባል ነገር ሲኖር፣ በተለይ እንደዚህ አይነቱ የአራዳ ቋንቋ ተብሎ የሚገለጸው ሊሆን ይችላል። በዛ አይነት መንገድ ሰዎች ምስጢራችን እንዳያውቁብን ከሚል የሚመጣ ነገር ይኖራል። ስለዚህ በእንደዚህ አይነት መንገዶች ሊመጣ ይችላል የቋንቋዎችን እያደባለቁ መጠቀም።
ከሰላሳ ዓመታት በላይ በጋዜጠኝነት ሙያ ውስጥ የቆየው የአሜሪካ ድምጽ ባልደረባ ሰለሞን አባተ ሀሳቡ የግል ምልከታው እንጂ የአሜሪካ ድምጽን እንደማይወክል ገልጾ በጉዳዩ ላይ ከልምዱ በመነሳት ምልከታውን አጋርቶናል። ቋንቋ በተለይ ለብዙሃን መገናኛዎች ምልክታቸውን ለማድረስ ዋና መሳሪያ ነው የሚለው ሰለሞን አጠቃቀሙም ተፈላጊውን ውጤት ለማስገኘት በሚያስችል ተግባቦት መሆን እንዳለበት ይናገራል።
በማንኛውም ቋንቋ ውስጥ ያልተለመዱ ሌሎች ቃላትን፣ አገላለጾችን መደንቀር ቋንቋውን ወይም አንተ መሳሪያ ብለህ የምታስበውን መገናኛ ማዛግ ማለት ነው። መስበር ማለት ነው። ማበላሸት ማለት ነው። በእኔ እምነት እንደፈለገህ እያጠራቀምክ እያሰባሰብክ ከዚህም ከዚያም እያደረግክ በመገናኛ ብዙሃን ላይ የምትጠቀምበት አይደለም። ብዙሃንን ለመድረስ እንደፈለገህም ተጠቀምበት መሳሪያ አይደለም የሚል እምነት አለኝ በእኔ በኩል። በሌላ በኩል ደግሞ ቋንቋ ዘራፊ ነው። ማንኛውም ቋንቋ ያገኘውን እየቃረመ እያደገ 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 ይሄዳል። ግዙፍ እየሆነ ይሄዳል። ስለዚህ የውጪ ቃላትን ወይም የውጪ አገላለጾችን ወይም ለዛ ቋንቋ ባዕድ የሆኑ ቃላትና አገላለጾችን መጠቀም አግባብ አይደለም ብዬ ሳስብ ቋንቋው ዝግ መሆን አለበት ማለት አይደለም። አሁን ላለው ሁኔታ ህዝብ አዳራሽ ውስጥ ሰብስበህ ያ ህዝብ በማይገባው አፍ አትናገር ማለት ነው። መልእክትህን በትክክል አድርስ ማለት ነው። ነገር ግን ባንተ ቋንቋ ውስጥ ወይም አንተ እንደ መገናኛ ብዙሃን ባልደረባ በምትሰራበት ቋንቋ ውስጥ ወይም ደግሞ በአንድ አዳራሽ ውስጥ ሰው ሰብስበህ መልእክትህን ማድረስ በምትፈልግበት ጊዜ መግለጽ የምትችልበት ቃል ከሌለህ ተዋስ ሌላ ቃል። ያ ቃል ካለበት ቦታ አምጣውና ግን ግለጸው፣ አስተምረው፣ አበልጽገውና የቋንቋህ አካል አድርገው ውሰደው። ስለዚህ በሁለቱም በኩል ግልጽ አእምሯችንን ክፍት አድርገን መጠቀም አለብን ማለት ነው። መልእክቱን ስናስተላልፍ መጀመሪያ የምንናገርበትን ቋንቋ ማጽዳት ማጥራት አለብን። መልእክቴ የማስተላልፈው ነገር በትክክል አድማጭ ጋር መድረሱን እርግጠኛ መሆን አለብኝ። በዚህ ሁኔታ ነው የውጭ ቋንቋዎችን ወይም የውጭ ቃላትን እንግሊዝኛ ብቻ አይደለም ከየትኛውም ቦታ የሚመጡ ቃላትን በአግባቡ መጥቀም አለብን ብዬ ማምነው።
የአርባ ምንጭ ዩኒቨርሲቲ የቋንቋ መምህሩ አቶ ታመነ ቻላቹ በበኩላቸው በጉራማይላ ያነጋገር ጥቅም ላይ በሚውሉት የባር ቋንቋዎች ውስጥ የተካበቱ ሐሳቦችን ማህበረሰቡ እንዲላመድ በማድረግ በኩል የራሱ ፋይዳዎች እንዳሉት ይስማማሉ። ይህም ሆኖ አጠቃቀሙ ላይ ጥንቃቄ ካልተደረገ ጉዳቶች እንደሚያመዙን ያመለክታሉ።
ጉራማይሌ ቋንቋ መጠቀም መልእክታችንን በአግባቡ እንዳናስተላልፍ ሊያደርገን ይችላል። ለምሳሌ አማርኛ ወይ ኦሮምኛ ወይም ትግርኛ ወይም ጋሞኛ ወይም ሌላ የአካባቢውን ቋንቋ ብቻ የሚያውቁ ገጠር ያሉ ትምህርት ቤት ያልገቡ ያልተማሩ ሰዎች ያሉበት አካባቢ ሄደን መልእክት ለማስተላለፍ ፈልገን ግማሽ በግማሽ እንግሊዝኛ እየቀላቀልን የምናወራ ከሆነ የሚሰሙን ሰዎችም ከመደናገር በቀር እኛም መልእክታችንን ሳናደርስ እንደ ቁራጮ ከመመለስ በቀር ምንም ነገር ሳናስተላልፍ ልንመለስ እንችላለን። ከዚህ አይነት ነገር አንጻር መልእክት በአግባቡ ማድረስ እንዳይቻል እንቅፋት ሊሆን ይችላል። ከዚህ አንጻር ጉዳት ይኖረዋል። በሌላ መንገድ ደግሞ ጉራማይሌ ቋንቋን አብዝቶ መጠቀም የአንድን ቋንቋ ህልውና ሊፈታተን የሚችል አንድን ቋንቋ እድገቱን ሊገታ ወይም አንዳንዴ ደግሞ እስከ መጥፋት ድረስ ቋንቋው መልኩን እንዲቀየር እስከ ማድረግ ድረስ ሊመጣ ይችላል። ከዚህ አንጻርም ጉዳት ይኖረዋል። በሌላ መንገድ ደግሞ በማህበረሰብ ስነ ልቦናዊ አስተሳሰብ ላይ ስነ ልቦናዊ ቀውስን ከማምጣት አንጻርም ከፍተኛ ተጽዕኖ ሊኖረው ይችላል። ቋንቋ ሀሳቤን አይገልጽልኝም፣ የኔን ቋንቋ ስናገር ዘመናዊ አልሆንኩም፣ የኔን ቋንቋ ይህን መናገሬ የተማርኩ አያስመስለኝም፣ ቋንቋ ይሄ በአግባቡ ሀሳብን ሊገልጽልኝ አይችልም ከሚል ነገር አንጻር በራስ መተማመንን ሊያሳጣ የሚችልበት ነገር ይኖርና ከማህበረሰብንም የስነ ልቦና ቀውስ እንዲኖርበት የማድረግ ነገር ሊመጣ ይችላል።
በጥናት የማረጋገጡ አስፈላጊነት እንደተጠበቀ ሆኖ በአሁኑ ወቅት የእንግሊዝኛ ፍልም በማህበረሰቡ የንግግር ተግባቦት ውስጥ በስፋት ማስተዋል አዳጋች እንዳልሆነ ይናገራሉ። ለዚህም በተለይ የብሮድካስት ብዙሃን መገናኛዎች ሚና ከፍተኛ ስለመሆኑ ይገልጻሉ።
በአብዛኛው ሚዲያ የሚያቀርበው ዝነኛ ሰዎችን ነው፣ ባለስልጣናትን ነው፣ ጥናት የሰሩ ወይም ትልቅ አዲስ ግኝት ያገኙ የሚባሉ ምሁራንን ነው የሚያቀርበው። እነዚህ ሰዎች ናቸው በአብዛኛው ሚዲያው ላይ የሚታዩት እና ጋዜጠኞቹም ናቸው እንደዚህ አይነት ቋንቋ አጠቃቀም ሲጠቀሙ የሚስተዋሉት በኢትዮጵያ ሚዲያ ላይ አሁን ባለው ሁኔታ። ይሄ ማህበረሰብ ዝነኛ የሚባሉትን ባለስልጣናቱ፣ ጋዜጠኞቹ፣ ምሁራን የሚባሉት የተናገሩትን የተጠቀሙበትን መንገድ ትክክል አድርጎ የመቁጠር ነገር ስለሚኖር በቋንቋ እድገት ላይ፣ በቋንቋ አጠቃቀም ላይ፣ በራስ ቋንቋ ሀሳብን ከመግለጽ አንጻር ከተለያዩ ነገሮች አንጻር ከፍተኛ ተጽዕኖ ይኖረዋል። ብዙም እየታየ ያለ ነገር ነው እና አንዳንድ ጊዜ የሚጻፉና የሚነገሩ ንግግሮችን ስንሰማ በትክክለኛው በቋንቋው አጠቃቀም አንጻር ከቋንቋው ሰዋሰዋዊ እንትን አንጻር ሲታይ መልእክት የማያስተላልፉ የሚመስሉ እንደዚህ አድርጎ በጣም አብዝቶ መጠቀም የቋንቋን ህልውና ሁሉ እስከ መፈታተን ይደርሳል እና በጣም አብዝተን ጉራማይሌ ቋንቋ እየተጠቀምን በሄድን ቁጥር የራሳችንን ቋንቋ እየረሳን የራሳችንን ቋንቋ እየተውን ነው የሚሄደው። የራሳችንን ቋንቋ እየተውን መሄድ ደግሞ በማንነትም ላይ ለውጥ እስከ ማምጣት የማንነትን በማንነት እስከ ማፈር ማንነት ቀውስ እስከ ማምጣት የሚሄድ ነገር ነው።
የአሜሪካ ድምጽ ባልደረባው ሰለሞን አባተ የቅይጥ ቋንቋ ልማዱን በማስፋፋት ረገድ በብዙሃን መገናኛዎች ላይ በሚቀርበው ወቀሳ ይስማማል። ከዚያም ጋራ በእንግድነት ሲጋበዙ ቋንቋዎች እያደባለቁ የሚጠቀሙ ባለስልጣናትና ታዋቂዎችም መልእክት የማስተላለፍ ሂደቱን እንደምን ፈታኝ እንደሚያደርጉት እርሱና ባልደረቦቹ በስራ ላይ የሚገጥማቸውን በአስረጅነት እያነሳ ያስረዳል።
አንደኛው እንጠይቃለን፣ በአክብሮት እንጠይቃለን። ይሄ የምናደርገው ቃለ ምልልስ ለህዝብ የሚቀርብ ስለሆነ ይሄንን ቋንቋ ለሚናገር ሰው ወይም የቋንቋ ለሚገባው ሰው የሚተላለፍ ስለሆነ ያኛውን የሚደባለቁትን ቃል ባዕድ ቃል ወይም ጉራማይሌ የሚያደርጉበትን ቃል ማወቅ አለማወቁን እርግጠኛ ስለማንሆን እባክዎ በተቻለዎት መጠን ግድ ካልሆነብዎት በስተቀር በአማርኛ ብቻ ይናገሩ ብለን እንጠይቃለን። አንዳንድ ጊዜ እንደዚህ አይነት የለመዱ ሰዎች ቃለ መጠይቅ ተደራጊ ሰዎች ወይም እንደ ፈሊጥ ይዙታል ወይም ቋንቋቸውን እንደ ማስጌጫ እንደ ማሳመሪያም አድርገው ሊያስቡት ይችላሉ። ስለ መልእክታቸው አይደለም ብዙም ይጨነቁት። እንደዛ አይነት ሁኔታ ሲገባን ሁለተኛው መንገድ ምንድነው የምናደርገው? እግር እግራቸው ስር እየተከተልን እኛ የምናውቀውን ቃል ከሆነ እዛ የሚሸጉጡት የሚደባልቁት ወይም መልእክታቸውን የሚሸፍኑበት ለመተርጎም እንገደዳለን። ስለዚህ ብዙ ጊዜ ስንፍና ነው ያልኩህ ለምንድን ነው? እኛ ራሳችንን መጠየቅ ያለብን ነገር እንደዚህ አይነት ባለሙያዎች እንደዚህ አይነት ባለስልጣናት ግድ የሌላቸው ባለስልጣናት ለአድማጭ እንደፈለጋቸው በሚናገሩበት ጊዜ ወይ መጣል ቃለ ምልልሳቸውና ሌላ ለአድማጫቸው አክብሮት ያለውን ባለሙያና አክብሮት ያለውን ባለስልጣን መጋበዝ መገናኛ ብዙሃን ነው። ይሄ የህዝብ ሀብት ነው። ህዝብ መረጃ የሚያገኝበት መስመር ነው። ስለዚህ ክብር የሌላቸው ለአድማጭ ለህዝብ ሰዎችን መጣል እና ሌሎች ሰዎችን መፈለግ። ከጊዜ ጋር ስለምንሮጥ ግን ስንፍናው ይዘናል። ስለዚህ የግድ እነዛን ሰዎች ያዘና ይራይ ለመውጣት እንገደዳለን። እንደዚያ አይነት መልእክቱን ለማስተላለፍ የቀረበ ሰው እንኩሮ ሲያወራ ሰውም መቃወም አለበት። ለየትኛውም ቋንቋ ነው ለአማርኛ ብቻ አይደለም ለአፋን ኦሮሞም ሊሆን ይችላል ለትግርኛ ሊሆን ይችላል ለወላይትኛ ሊሆን ይችላል ለጉራግኛ ሊሆን ይችላል በማንኛውም ቋንቋ ውስጥ ቀርቦ እንኩሮ በሚያደርግበት ጊዜ ካልገባን ክብር ከሌለው ለሚናገረው ሰው ማስቆም ያስፈልጋል የሚል እምነት አለኝ።
ቀይት ቋንቋ መረጃና መልእክት በግልጽ አነጋገር ለማህበረሰብ ተደራሽ እንዳይሆን እንቅፋት እንደሚፈጥር የሚያስገነዝበው ሰለሞን ሁሉም በትኩረት ሊሰራበት እንደሚገባ ያመለክታል።
በራዲዮ በቴሌቪዥን በመደበኛ መገናኛ ብዙሃን ጋዜጠኞች ምስክልክል ያለው ወሬ ሲያወሩ መስማው አሁን ነው ምን ማለት እንደሆነ አይገባኝም። ይሄ ለሚሰማቸው ለሚያያቸው ሰው ስድብ ንቀት እንደሆነ አይገባቸውም። ካልገባቸው ደግሞ ተጠያቂው የሚሰደበው የሚናቀው ሰው መሆን አለበት። ዝም ብሎ የሚሰማቸው የሚከታተላቸው የሚከፍላቸው የሚያያቸው ከሆነ እና ሃይ ማይላቸው ከሆነ እሰየው። ከዛ ውጪ ግን የሙያ ስነ ምግባርም ይባል በጣም ትልቅ ክብር ያለው ህግ አለ። ጋዜጠኞች ይሄንን ልናከብር ይገባል። የሙያ ስነ ምግባር አንዱም የምትጠቀምበትን ቋንቋ ንጹህ ማድረግ የሚደርስ መልእክትህን በትክክል የሚያስተላልፍ ማድረግ ነው።
በኢትዮጵያ ቋንቋ አጠቃቀምን አስመልክቶ በ2012 ዓ.ም ተመረተው የወጣው የቋንቋ ፖሊሲ በስራ ላይ ይገኛል። በ11 ምዕራፎች ተከፋፈለው የፖሊሲ በአንቀጽ 7 እና 10 ላይ የቋንቋ አጠቃቀም ስነ ምግባርን የተመለከቱ ድንጋጌዎችን ይዟል። በባህልና ስፖርት ሚኒስቴር የፖሊሲና ስትራቴጂ ጥናትና ምርምር ስራ አስፈጻሚ ዶክተር አውላቹ ሽመንካ ስለ ፖሊሲው እንደገለጹት የመንግስት የስራ ኃላፊዎች በውጭ ሀገራት የሚያደርጓቸው ንግግሮች በፌደራሉ የስራ ቋንቋ እንዲጠቀሙ ያበረታታል። በንግግራቸው ወቅትም የባዕድ ቋንቋ እንዳይጠቀሙ ይከለክላል።
ማንኛውም በኢትዮጵያ ውስጥ ለመስራት ፍቃድ ያለው መገናኛ ብዙሃን በሀገርኛ ቋንቋ በሚያሰራጨው ፕሮግራም ወይም በሚያስተላልፈው ላይ ሀገርኛ አቻ ቃላት ወይም ሀረግ እንዲጠቀም የአንድን ብሔረሰብ እና ህዝብ ባህልና ማንነት ክብር በሚጠብቅ መልኩ እንዲሆን የማረግ ስምም በአግባቡ እንዲጠቀም የሚል በግልጽ የተቀመጠ ነገር አለ። የአካባቢን ባህላዊ አክብሮትና የጨዋነት ቋንቋ ስነ ምግባርም የተከተለ እንዲሆን ይደረጋል ይላል። በተለይ ደግሞ ከባለስልጣናት ጋር በተያያዘ በትክክል እንደውም በግልጽ የተቀመጠ ነገር አለ። በዓለም አቀፍ መድረኮች በተቻለ መጠን ሌላ አስገዳጅ ሁኔታ እስካልተፈጠረ በስተቀር በፌዴራል የስራ ቋንቋዎች እንዲናገሩ ነው ሀሳብ ያቀረበው ፖሊሲው። በሚናገሩበት ጊዜ ደግሞ በአብዛኛው የአካባቢን ባህልና ስነ ምግባር ተከትለው ያንን በደንብ ፕራክቲስ እንዲያደርጉ ተቀምጧል።
የጉራማይሌ ወይም ቀይት ቋንቋ አጠቃቀም የሚፈጠረውን የተግባቦት ችግር በዘላቂነት ለመፍታትም በመጪው 2016 ዓ.ም ተመረጥ የወጣውን ፖሊሲ ይበልጥ ወደ ማህበረሰቡ በማዝለቅ ተግባራዊ ለማድረግ እንደሚሰራ ዶክተር አውላቸው ለአሜሪካ ድምጽ አስታውቋል።
ይህንን ለማስፈጸም የሚቋቋሙ ተቋማት አሉ። በደረጃ የጥናት ምርምር ተቋማት አሉ። ከትርጉም ጋር የተያያዙ ነገሮች አሉ። መስራት የሚገባቸው ነገሮች አሉ። ያንን መሰረት ለማስያዝ ጥረቶች እየተደረጉ ነው ያሉት። መመሪያዎችና ደንቦች በዛ መሰረት የሚሆኑ ነገሮች እየተዘጋጁ ነው። ሂደት ላይ ያሉ ነገሮች አሉ። እነዚህ ወደ ተግባር ሲለወጡ ቀስ በቀስ በተቻለ መጠን ግንዛቤው የበለጠ የማዳበር ምስራ እየተሰራ ወደዚህ ነገር ይመጣል የሚል እንትን ያለኝ። ለነገሩ የመንግስት ባለስልጣናት ላይ ብቻ አይደለም ይሄ ጎልቶ የሚታየው መድረክ ላይ ስለሚታዩ እነሱ ካልሆኑ በስተቀር ከሚዲያም ጋር ከተለያዩ ተቋማት ጋር ይሄ ነገር በጣም እየተለመደ ነው ያለው። ጉራማይሌ የሆነ የቋንቋ አጠቃቀም ሁኔታ ማለት ነው። ወደፊት ግን በትክክል በፖሊሲው ላይ የተመላከተ ነገር ስላለ የስነ ምግባር መመሪያው በሚገባ አውጥቶ ወደ ተግባር የማስኬድ ነገር ይጀምራል ብዬ ነው ማምነው። መመሪያው በዚህ አመት ይጀምራል፣ ወደ ተግባር ይገባል ብለን ነው የምናስበው። ስለዚህ ከዛ በኋላ ደግሞ እርምጃዎች ወደ መውሰድም ሊመጣ ይችላል ማለት ነው።
2012 ዓመተ ምህረት የወጣው የፌደራል የቋንቋ ፖሊሲ ማንኛውም በኢትዮጵያ ውስጥ ለመስራት ፈቃድ ያለው ብዙሃን መገናኛ በአገረኛ ቋንቋ የሚያሰራጫቸው ፕሮግራሞች ወይም በሚያትሙ አምዱስ ሀገረኛ ቻቃላትን ወይም ሀረጎችን እንዲጠቀም የሚያስገድደውን አንቀጽ 7ን ጨምሮ ልዩ ልዩ ድንጋጌዎችን የያዘ ነው። ለአሜሪካ ድምጽ አስማማዬ ነው ከዋሽንግተን ዲሲ።
አስማማዋየ ነውን ለዝግጅቱ እናመሰግናለን። የቅዳሜ ምሽት ፕሮግራማችን ይቀጥላል። የነዳጅ ዋጋ ማሻሻያው የኑሮ ውድነቱን እንዳያባብሰው አስክቷል። ቀጣዩ ቅንብር ያተኩርበታል። መንግስት በያዝነው ሳምንት ከነሐሴ 23 ቀን ጀምሮ ተግባራዊ ያደረገው የነዳጅ ምርቶችን የችርቻሮ መሸጫ ዋጋ ማሻሻያ የኑሮ ውድነቱን እንደሚያባብሰው ለአሜሪካ ድምጽ አስተያየታቸውን የሰጡ የአዲስ አበባ ነዋሪዎች ተናገሩ። በነዳጅ ላይ የሚደረግ የዋጋ ጭማሪ በሌሎችም ሸቀጦች ላይ ቀጥተኛ ጫና እንደሚያሳድር ነዋሪዎቹ ገልጸዋል። የኢኮኖሚ ባለሙያው ዶክተር አደም ፈቶ በበኩላቸው መንግስት የነዳጅ ዋጋ ጭማሪ እንዲያደርግ የሚያስገድዱ ሀገራዊና ዓለም አቀፋዊ ምክንያቶች እንዳሉ ጠቅሰው የዋጋ ማሻሻያው የሌሎች ሸቀጦችን ዋጋ የማናር ተጽዕኖ ይኖረዋል ብለዋል። ከነዳጅ ዋጋ መጨመር ጋር ተያይዘው የሚመጡ ጫናዎችን ለመቀነስም ያጭርና የረጅም ጊዜ እርምጃዎችን መውሰድ እንደሚጠበቅበት አመልክተዋል። ገብረ ሚካኤል ገብረ መድን ዝርዝሩን ይዟል።
የንግድና ቀጣናዊ ትስስር ሚኒስቴር ነሐሴ 23 ቀን 2015 ዓ.ም ተመረጀ ጀምሮ በነዳጅ ምርቶች የችርቻሮ መሸጫ ዋጋ ላይ ማሻሻያ ማድረጉን አስታውቋል። በአዲሱ የዋጋ ማሻሻያ መሰረትም ቤንዚን ላለፉት 4 ወራት ሲሸጥበት ከነበረው በሊትር 69 ብር ከ52 ሳንቲም ከ5 ብር በላይ ጨምሮ ወደ 74 ብር ከ85 ሳንቲም ከፍ ብሏል። ነጭ ናፍጣም በሊትር ከ71 ብር ከ15 ሳንቲም ወደ 76 ብር ከ34 ሳንቲም አድጓል። ላለፉት 4 ወራት በ71 ብር ከ15 ሳንቲም በሊትር ሲሸጥ የነበረው ኬሮሲን አሁን በሊትር 76 ብር ከ34 ሳንቲም እንዲሸጥ ተወስኗል። ሌሎች የነዳጅ ምርቶችም እንደዚሁ የተወሰነ የዋጋ ጭማሪ ተደርጎባቸዋል። የራይድ አገልግሎት እንደሚሰጡ የተናገሩት የአዲስ አበባ ነዋሪው አቶ ሙላት ደምሴ ያሁኑ የነዳጅ ዋጋ ማሻሻያ ከፍተኛ እንደሆነ ተናግረው ይህም የኑሮ ጫናችንን ያባብሰዋል ይላሉ።
ማንኛውም የምትገለገለው ነገር ከትራንስፖርትና ከነዳጅ ጋር የተገናኘ ነው። ማንኛውም እቃ የእቃ አጓጓዥም አስቤዛውንም ሆነ ከውጭ የሚያስመጣውም ለሀገርም ጥሬ እቃውንም የሚያመጣውም ለነዳጅ ተጠቅሞ ነው በመኪና ይዞ የሚመጣው። ስለዚህ ተያይዞ ነው አንድ ላይ እየጨመረ የሚሄደው። ለነጋዴው ደግሞ የበለጠ እንደዚህ አይነት ለክፍተት ሲገኝለት የበለጠ ዋጋውን እየጨመረ ይሄዳል። የሀገሪቷ ላይ ትልቅ ጫና የሚፈጥረው ይሄ ነው ዋናው። በቃ
የኢኮኖሚ ባለሙያው ዶክተር አደም ፈቶ በበኩላቸው በነዳጅ ዋጋ ላይ የሚደረግ ጭማሪ የሌሎች ሸቀጦችን ዋጋ የማናርና የማምረቻ ዋጋን የመጨመር ግፊት ስለሚኖረው ተጽዕኖው የጎላ እንደሚሆን ያስረዳሉ።
ጨምር ሄዶ ኢንፍሌሽኑንም የመጨመሩ ትልቅ አስተዋጽኦ አለው ማለት ነው። ምናልባትም አቀጣጣይ የሆነ ኢፌክት ያለው ነገር ነው። የነዳጅን ዋጋ ስንጨምር እንደ አንድ ሴክተር ካየነው ሌላ ሴክተር ላይ ሄዶ ደግሞ የዋጋ ንረት የሚያመጣበት ሁኔታ ነው ያለው። የምግብ ዋጋ፣ ምግብ ያልሆኑ ነገሮችንም በመጨመር እንደዚህ አይነት ኢፌክት አለው። ይሄ የምርት ሂደት ውስጥም እንደገና የምርት ስርጭት ሂደት ውስጥም ደግሞ ይሄ ነዳጅ የተያያዘ ዋጋ ሲጨምር የማምረቻ ዋጋም በመጨመር ከዛ በኋላ ሄዶ ደግሞ ኮንሱመር ወይም ደግሞ ይሄ ሸማቾች የምንላቸው ጋር የሚደርስበት ሁኔታ ይኖራል ማለት ነው። ስለዚህ እነዚህ ነገሮች ተያይዘው የግለሰቦችን ገቢ ይቀንሳል፣ የመሸመት አቅማቸውንም እንዲያንስ ያደርጋል። ስለዚህ አጠቃላይ ተጽዕኖ የሚያመጣ ነው ማለት ነው። ከዚህ በፊት እንግዲህ ብዙ ችግሮች ነበሩ ከኮቪድ ጋር የተያያዘ ከዛም ደግሞ ሰሜኑ ክፍል የተቀሰቀሰ ጦርነት ነበረ። ይሄ እንግዲህ አብዛኛውን የህብረተሰብ ክፍል ገቢ አዳክሞት ነው ያለው። ምናልባት አንዳንድ ሰዎች ምንም ገቢ የማያገኝበት ሁኔታ ነው ያለው እና ይሄ ነዳጅ ዋጋ ደግሞ ተጨምሮ እንደ ሶስተኛ እንደ አራተኛ ምክንያት ሲወጣባቸው ምናልባት ከቁጥጥር ውጭ ሊሆንባቸው ይችላል።
የዓለም ነዳጅ ዋጋ ከሚያዝያ ወር ጀምሮ አንጻራዊ መረጋጋት የታየበት ወቅት ስለነበር ላለፉት አራት ወራት ምንም አይነት የዋጋ ጭማሪ ሳይደረግ እንደቆየ የንግድና ቀጣናዊ ትስስር ሚኒስቴር አውስቷል። ያሁንን ጭማሪ ያደረገው በአለም ገበያ የነዳጅ ዋጋ በመጨመሩ እንደሆነ ገልጿል። የኢኮኖሚ ባለሙያው ዶክተር አደም ፈቶ ደግሞ መንግስት የዋጋ ጭማሪውን እንዲያደርግ የሚያስገድዱ ሀገራዊና ዓለም አቀፋዊ ምክንያቶች መኖራቸውን ያስረዳሉ።
ካጠቃላይ ለገቢ ንግድ ከመናወጣው ወጪ ከ13% በላይ ለነዳጅ ነው የሚወጣው። ከዛም በተጨማሪ ደግሞ ከጊዜ ወደ ጊዜ ለነዳጅ የምናወጣው ወጪም ደግሞ በከፍተኛ ሁኔታ ለምሳሌ ያለፉት አመታት ራሱና የነዳጅ ዋጋ የምናወጣው ከ83 ከዛ በላይ ነው ያደገበት ሁኔታ ያለው። ይሄ ከፍተኛ የሆነ የውጭ ምንዛሬ ክምችታችንን ይወስድብናል። ምናልባት ብድር ውስጥም ይገጥተናል። መንግስትንም ጫና የሚከትበት ሁኔታ አለ። እንግዲህ መንግስት አሁን የዋጋውን ጭማሪ ሲያደርግ አንዳንድ ታሳቢ ያደረጋቸው ነገሮች ይኖራሉ። እንዳጠቃላይ አንድ ሁለቱን ብንጠቅስ የውጭ ሀገር ገንዘብ ክምችታችን የፎሬን ኤክስቼንጅ ሪዘርቭ የምንለው ማለት ነው በጣም ተመናምን ያለበት ሁኔታ ነው ያለው። አሁን በዚህ ላይ ነዳጅን ሲደጉም እንደነበረ ይታወቃል። የኢትዮጵያ መንግስት ለረጅም ጊዜያት ይሄ ነገር ከጊዜ ወደ ጊዜ ጫና ውስጥ እየከተተው መጥቷል። የሚጠቁመው አማውንት እጅግ በጣም እየበዛበት ስለመጣ ነው ማለት ነው። የተወሰነውን ድጎማ ለማንሳት በተወሰኑ ሴክተሮች ላይ ያለውን ድጎማ ለማንሳት የተገደቀው ማለት ነው። ሌላው አንድ ተጨማሪ ማንሳት ያለብን ከዚህ በፊት ኢትዮጵያ ውስጥ ያለው የነዳጅ ዋጋና በጎረቤት ሀገሮች የነበረው የዋጋ ልዩነት ነበረው። እኛ ሀገር ነዳጅ አንድ ሌትር የሚሸጥበት ዋጋ ከነሱ በግማሽ እንደዚህ ያነሰበት ሁኔታ ነው ያለው እና ያ ነገር ምን አስከትሏል? መንግስት እንግዲህ በከፍተኛ የውጭ ምንዛሬ ገዝቶ ያስገባው ነዳጅ በህገወጥ መልኩ መልሶ እነዚህ ሀገሮች ጋር እየሄደ እንዲሸጥ ምክንያቱም የተሻለ ዋጋ ስለሚያወጣ ማለት ነው እና ከዚህ ፊት የነበረውን በህገወጥ መልኩ ውጭ ወጣ የነበረውን ነዳጅ ይቀንሳል ማለት ነው።
እንደዛም ሆኖ በጭማሪው የታችኛው የህብረተሰብ ክፍል እንዳይጎዳ መንግስት ጥረት እያደረገ ስለመሆኑ ያክላሉ።
ተጽዕኖ ከፍተኛ እንከም ያላቸውን አካላት እንዳይጎዳ መንግስት እየወሰዳቸው ያሉ ሜጀሮች አሉ። ለምሳሌ በአንድ ጊዜ አይደለም ታሪፉ የጨመረው፣ በሂደት ነው። ቀስ በቀስ ነው እንግዲህ ኦልሞስት ከአንድ ወስዷል ይመስለኛል። ይሄ ጭማሪ ሲደረግ ምናልባት ከ100% በላይ ነው ጭማሪው፣ ግን አመት በላይ ወስዷል። ሁሉም ሴክተር ላይ አልጨመረም። በተለይ ይሄ በአገልግሎት የሚሰጡ ባሶች፣ ታክሲዎች እና ሌሎች ላይ አሁንም ድረስ የድጎሞ ተጠቃሚ ናቸው ማለት ነው። ስለዚህ የትራንስፖርት ዋጋው ከዚህ የበለጠ ተከታትሎ ምናልባት የዋጋ ንረት እንዳያስከትል የሆነበት ሁኔታ ነው ያለው ማለት ነው።
የራይድ ታክሲ አሽከርካሪው አቶ ሙላት ደምሴ ግን የነዳጅ ድጎማው ለተወሰኑ የትራንስፖርት አገልግሎት ሰጪዎች ብቻ ስለሚደረግ ህብረተሰቡ ከእንግልት አልዳነም ይላሉ።
ራይድ የምንሰራ ሰዎች ህዝብን እንደማገልገላችን ድጎማ የለንም። ይሄ ደግሞ ለኛ ድጋፍ ባለመደረጉ ትራንስፖርት ተጠቃሚው በጣም እየቀነሰብን ነው። ለምን? ህዝቡ ከአቅሙ በላይ የሆነ ስለሆነ ከህዝቡ ጋር ነው አብረን የምንሰራው። ህዝቡ እኛ ጋር መጥቶ ካልተጠቀመ ዋጋ መጨመሩ ምንም ትርጉም የለውም። አንድ ታክሲ አሁን እስቲ ከመጣ ጀምሮ የምታየው ታክሲ የለም። ህዝቡ ግን ቆሞ ነው የሚለው። ይሄ መቀረፍ አለበት።
ሶስት ልጆቻቸውን ለብቻቸው እንደሚያሳድጉና በከባድ የኑሮ ጫና ውስጥ እንደሚኖሩ የገለጹት ሌላኛዋ አስተያየት ሰጪ ወይዘሮ የሺዋሴ የነዳጅ ዋጋ ጭማሪው የትራንስፖርት ወጪን እንደሚያንረው ይናገራሉ።
ታርኖ ሸጨ ሶስት ልጅ የሚያሳድግ እኛ ኑሮ እንጃ እኔ የሚቀበለኝ ነገር ባገኝኳ ልጆችን ሰጥቼ ብሰደድ ራስ ነፍሴ ነው። ታክሲ ላይ እንኳን ስትሳፈር ራሱ ነዳጅ ጨምሯል ብለው በስበቡ በበለጠ ነው የሚችሉት። መልስ እኮ አይሰጡንም ራሱ እነሱ። በእነሱም አይፈረድም፣ መንግስት ነው ማስተካከል ያለበት።
የነዳጅ ዋጋ ጭማሪው በኑሮ ላይ የሚያስከትለው ጫና በቀላሉ ሊታይ እንደማይገባው የሚያስገነዝቡት ዶክተር አደም ጫናውን ለመቆጣጠር ያስችላሉ ያሏቸውን የመፍትሄ ሀሳቦች ሰንዝረዋል።
አሁን መንግስት እየወሰደ ያለው በተለይ ፐብሊክ ትራንስፖርት ተሽከርካሪዎች ላይ ሰብሲዲው እንግዲህ ይቆያል፣ እስከ 5 ዓመት ይቆያል የሚል ነው ያለው። 1 ዓመት አልቋል፣ 4 ዓመት ይቀረዋል። ይህንን ነገር ያው መቀጠል ያስፈልጋል። የዋጋ ጭማሪ ሲደረግ እንግዲህ ይሄ ጉዳቱንና ጥቅሙን ማመዛዘን ያስፈልጋል። ለምሳሌ ሲጨምር ኢንፍሌሽን ላይ ያለው ኢፌክት ምንድን ነው በአንድ በኩል፣ በሌላ በኩል ደግሞ ለመንግስት ፊስካል ስፔስ በመስጠት የውጭ ሀገር ምንዛሪያችንን ክምችት በማስጠበቅ ጥቅሞቹንና ጉዳቶችን ማመዛዘን ይፈልጋል። በረዥም ጊዜ ግን ከነዳጅ ተላቀን ሌሎች ኦልተርኔቲቭ የሆኑ የኢነርጂ አማራጮች ላይ ማተኮር ይኖርብናል።
የሰሞኑን የነዳጅ ዋጋ ጭማሪ ተከትሎ በትራንስፖርት ዋጋ ላይ ማሻሻያ ይደረግ እንደሆነ የንግድና ቀጣናዊ ትስስር ሚኒስቴር የገለጸው ነገር የለም። በጉዳዩም ላይ ከሚኒስቴር መስሪያ ቤቱ ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤል ገብረ መድህንን ለዝግጅቱ እናመሰግናለን። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን የቅዳሜ ምሽት ፕሮግራም ነው። እስከ 4 ሰዓት ድረስ ከእናንተ ጋር ነን። አብራችሁን ቆዩ። አሁን በየሳምንቱ ቅዳሜ በሙዚቃ ቃና ከሚያዝናናችሁ ከእንግዱ ወልዴ ጋር ልተዋችሁ። መልካም ጊዜ።
ጤና ይስጥልኝ፣ እንደምን አመሻችሁ። ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊ የሙዚቃ ቃና አሁን ጀምሯል። ሙዚቃዎቹ መራርጬ ወደ እናንተ የማደርሰውና እስከ 4 ሰዓት አብሬያችሁ የማመሸው እንግዲህ ወልዴ ነኝ። እትቱ በረደኝ በቀን በፀሐይ ናፍቆትሽ ክረምቱን ይዞት ገባ ወይ ስፍስፍ ፋልኩኝ ባንቺ ሰውነቴን ካደኝ በልብ ያለ ነገር በሰው አፍ ላይ ይዳኝ። ለዛሬ የሙዚቃ ቃና የመጀመሪያ ምርጫዬ ነው። ዳዊት ጽጌ ይቀጥላል። እትቱ በረደኝ እትቱ በቀን በፀሐይ ዳዊት ጽጌና መስግነን ወደ አንድ በባስተን የሚኖር ወዳጄ ምርጫ እንላለን። ፒያኖ ማን የመጀመሪያውን አልበም ሲያወጣ የሙዚቃ ኩባንያው በፈጠረው ስህተት ምክንያት ስኬታማ ያልነበረው ቢሊ ጆል በብስጭት ኩባንያው የሚገኝበትንና የትውልድ ስፍራውን ኒውዮርክ ፍለቆ ወደ ካሊፎርኒያ ሄዳል። በዛም በአንድ ቡና ቤት ፒያኖ በመጫወት ለተወሰነ ጊዜ ተሳልፏል። ሚስቱም በቡና ቤቱ ልዩ ክፍል አስተናጋጅ ነበረች። ቢሊ ጆል በቡና ቤቱ ቆይታው የዘወትር ደንበኞቹንና በስፍራው የሚሰሩትን ሰዎች ሁኔታ በመታዘብ ፒያኖ ማን ብሎ ለሰየመው ለዚህ ተወዳጅ ዘፈን ግጥም ጻፈ። Shuffles in. There's an old man sitting next to me, making love to his tonic and gin.
Sounds like a carnival, and the microphone smells like
በሙዚቃው የሚተከሱት ከሰባሪያት በወቅቱ ቢል በሰራበት ቡና ቤት በሚመጡ ደንበኞችና ሰራተኞች እውነተኛ ታሪክ ላይ የተመሰረቱ ናቸው። በመከታተል ላይ የምትገኙት ከአሜሪካ ድምፅ ዘወትር ቅዳሜ ምሽት የሚቀርብላችሁን የሙዚቃ ቃናን ነው። እስከ አራት ሰዓት አብሬያችሁ የምቆየው እንግዶሌ ነኝ።
Birds flying high, you know how I feel. Sun in the sky, you know how I feel.
በቅድሚያ ጋያና እንግሊዛዊው ሳይ ግራንት ተጫወተው፣ ከዛም እና ኒና ሲሞንን ጨምሮ ሌሎችም ዝነኛ ዘፋኞች ተጫውተውታል። የምገብዛችሁ ካናዳዊው ማይክል ቡብሌ ተጫወተው ነው Feeling Good.
It's a new life for me, and I'm feeling good. I'm feeling good. Fish in the sea, you know how I feel. River running free, you know how I feel. Blossom on a tree, you know how I feel. It's a new dawn, it's a new day, it's a new life for me, and I'm feeling good. Dragonfly out in the sun, you know what I mean, don't you know? Butterflies all having fun, you know what I mean. Sleep in peace when day is done, that's what I mean. And this old world is a new world, and a bold world.
Feeling good እንደ ስሙ የጥሩ ስሜት ዜማ ነው። አዲስ ንጋት፣ አዲስ ቀን፣ አዲስ ህይወት እናም ጥሩ ስሜት አለኝ ያለ ነበር። ካናዳዊው ማይክል ቡብሌ በተለይ ቆየት ያሉ ተወዳጅ ዘፈኖችን እንደገና ነፍስ ዘርቶ በመዝፈን ይታወቃል። አልወድም የማኪ ኬሊ ድንቅ ስራ ነው። ዜማ ብስራት ሱራፌል፣ ግጥም ኢዩኤል ብርሃኑ። እንኳን ላካፍልህ ለኔ ማልበቃኝ
ከንቅልፊ ከስከሰ Yeah.
ያንተ ፍቅር ለኔ ያንተ ነገር የኔ ያንተ ህይወት ከኔ ያንተ ትኬት ከኔ ሌላ
ማኪ ኬቢ ነበረች አድማጮች። ሂፕስ ዶንት ላይ የኮሎምቢያዊቷ ሻኪራ አንድ ቁጥር ተወዳጅ ዘፈን ነው። በዋይ ክለብ ጃን ታጅባ ያቀነቀነችው ለሚጋብዛችሁ
Yeah. For Humpty Hump, we need a whole club busy. Why the CIA wanna watch the Colombians and Haitians? Guilty, it's a musical transaction. Bobo, Zobo, no more do we snatch rope. Refugees run the seas cause we on our own boat.
I'm on tonight, my hips don't lie, and I'm starting to feel your boy. And then let's go, real slow. Baby, like this is perfection.
No fighting, no fighting,
no fighting, no fighting.
Hips Don't Lie, Shakira na Wyclef Jean nabaru. Groom dance me miasa yubat muzikano. ትዝታና ፍቅር አረጀም ይላል ሚኒሊኮስ ናቸው የዛሬ ምሽት የሙዚቃ ቃና የመጨረሻ ምርጫ ያድርገዋለሁ አብራችሁን ስላመሻችሁ አመሰግናለሁ ሳምንት እንደማገኛችሁ ተስፋ አድርጋለሁ እስከዛው መልካም ሳምንት ሰላም
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ባጭር ሞገድ በ19 በ25 እና በ31 ሜትር ባንድ እንዲሁም በኢትዮሳት ሲተላለፍ የቆየው የቅዳሜ ምሽት ፕሮግራማችን እዚህ ላይ አበቃ። ነገ እሁድ በራዲዮ መጽሔት ፕሮግራም መልሰን እስከምንገናኝ ያስተናገድኳችሁ ቆንጂት ታዬ ነኝ አብራችሁን ስላመሻችሁ